የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የቀድሞ ፕሬዝዳንት ዶናልድ ትራምፕ በከፍተኛ መራጭ ድምፅ ተመረጡ።
ቀድሞ በአመዛኙ ለዲሞክራቲክ ፓርቲው ድምፃቸውን በመስጠት የሚታወቁ መራጭ ወገኖች ውስጥም ድጋፍ ለማግኘት የበቁበት ነው።
በሁለቱ ዋና ዋና ፓርቲዎች መካከል እጅግ የገነነ ክፍፍልና መናቆር የታየባቸውን የምርጫ ዘመቻዎችና የተገኙትን ውጤቶች መለስ ብለው የሚመለከቱ ተንታኝ ጋብዘናል።
አንደኛ ካማላ ሃሪስ በቂ ጊዜ አልነበራቸውም። በአራት ወር ጊዜ ውስጥ ነው ዶናልድ ትራምፕ 9 ዓመት 10 ዓመት ቢል ያደረጉትን ሚገዳደር ፈንድሬዝ ወይም ደግሞ የገንዘብ ማሰባሰብ ስራ የማሰባሰብ ስራ ምናምን ውስጥ የገቡት። አሁን ያ ራሱን የቻለ አንድ ድክመት ነው።
ከ150 ዓመታት በፊት በእንግሊዝ ወታደሮች ከመቅደላት ሰርቆ የሄደው የአጼ ቴዎድሮስ ጋሻ ወደ ኢትዮጵያ እንዲመለስ ተባብረው የሰሩትን ጨምሮ በሀገራት ታሪካዊ ቅርሶች ዙሪያ ደርዝ ያለው ወግ እናደራለን።
ይሄ ጋሻ ከመቅደላ የተዘረፈ መሆኑን ግልጽ ማረጋገጫ ነበረ። አንዳንድ የእንግሊዝ ወታደሮች የዘረፉትን ቅርስ ዋጋ ለመጨመርና የአሸናፊነት ስሜታቸውን ለማሳየት እላዩ ላይ ይጽፉ ነበረ እና ይሄኛው ጋሻ ታዩታላችሁ፣ መሃሉ ላይ በእንግሊዘኛ ማግዳላ እና ዓመተ ምሕረቱ ተጽፎበታል።
ትዝ ይለኛል መጀመሪያ ስከፍተው እንዴት አይነት ውብ የሆነ ቅርስ መሆኑን ሳይ ብዙ ነገር ነው የተሰማኝ። ግን ከሁሉ በላይ ያስደሰተኝ እንደዚህ በግፍ የተዘረፈ ንብረት ከ150 ዓመት በኋላ ወደ ሀገሩ መመለሱ እግዚአብሔር ይመስገን ማለት ብቻ ነው። ይሄ ደግሞ ያለ ወደፊትም ለምንሰራው ስራ የሚያበረታታ ነገር ይመስለኛል።
በኢትዮጵያ ቅርስ አስመላሽ ኮሚቴ አባልነት በማገልገል ላይ የሚገኙት ዶክተር አሉላ ፓንክረስት እና ዋሽንግተን ዲሲ የሚገኘው የኢትዮጵያ ንጉሳዊ የበጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርሚያስ ሳህለስላሴ ኃይለስላሴ ናቸው የሰማችኋቸው። ሙሉ ዝግጅቶቹ ዜናውን ተከትሎ በሚሰሙት የምሽቱ የራዲዮ መጽሔት ቅንብሮች ይቀርባሉ።
ከእሁድ ህዳር 1 2017 ዓ.ም መሰናዶ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂታዬ የአክብሮት ሰላምታችንን እናደርሳለን።
አሁን የሰዓቱ የዓለም ዜና ይቀድማል።
እንዳትሄዱ።
እንደምናመሻችሁ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዶናልድ ትራምፕ የአሪዞና ግዛትን ማሸነፋቸውን የሀገሪቱ ዜና አውታሮች መተንበያቸውን ተከትለው ሪፐብሊካኑ 7ቱንም ተለዋዋጭ ድጋፍ ሰጪ ግዛቶች ወይም ስዊንግ ግዛቶች ሙሉ በሙሉ ማሸነፋቸው እርግጥ ሆኗል። ብዙ የሂስፓኒክ ሕዝብ በሚኖርበት የደቡብ ምዕራብ አሜሪካው ግዛት ከተደረገው 4 ቀናት የፈጀ ቆጠራ በኋላ ሲኤንኤን እና ኤንቢሲ ትራምፕ ምክትል ፕሬዚደንት ካማላ ሃሪስን በማሸነፍ የግዛቱን 11 የምርጫ ድምፅ ነጥቦች እንደሚያገኙ አስታውቀዋል። ተሰናባቹ ፕሬዚደንት ጆ ባይደን በአውሮፓውያኑ 2020 አሪዞና ውስጥ ጠባብ ግን ወሳኝ ድል በማስመዝገባቸው ትራምፕ ከመጀመሪያው የሥልጣን ዘመናቸው በኋላ ለሽንፈት ተዳርገዋል። የሕንፃ ግንባታው ዘርፍ ባለሀብት ትራምፕ በ4 ሚሊዮን ድምፅ ብልጫ የሕዝብ ድምፅ ማሸነፋቸውን ጨምሮ ትራምፕ ያሳዩት ጥንካሬና ማንሰራራት በተሸናፊው የዲሞክራቲክ ፓርቲ ዘንድ ድንጋጤን ፈጥረዋል። ሪፐብሊካኖች ቀደም ሲል የሀገሪቱን ሴኔት የተቆጣጠሩ ሲሆን ለነጭ ሰራተኞች መደብና ለግዙፉ ሂስፓኒክ መራጮች ድርሻ ምስጋና ይግባና በተወካዮች ምክር ቤት ውስጥ አብላጫውን ለመያዝም እየተቃረቡ ይመስላሉ። ሲኤንኤን ሪፐብሊካኖች እስካሁን 213 ወንበሮችን መቆጣጠራቸውን አስታውቋል። በተሐታይ ምክር ቤቱ አብላጫ ለማግኘት 218 ወንበሮችን ማሸነፍ ያስፈልጋል። የዜና አውታሮቹ መረብ ዲሞክራቶች 205 ወንበሮችን መቆጣጠራቸውን አመላክተዋል። የፓርቲው አንጋፋ ፖለቲከኞች ግን ምክር ቤቱን በጠባብ ልዩነት በማሸነፍ በዶናልድ ትራምፕ ኃይል ላይ ልጓም ለማበጀት ተስፋ ሰንቀዋል። ዶናልድ ትራምፕ ከዚህ ቀደም ያሸነፏቸው 6 ተቀያያሪ ድጋፍ ሰጪ ወይም ስዊንግ ግዛቶች ፔንሲልቫኒያ፣ ዊስካንስን፣ ሚቺጋን፣ ሰሜን ካሮላይና፣ ኔቫዳና ጆርጂያ ናቸው። የተባበሩት መንግስታት ድርጅት የኒውክሌር ቁጥጥር ተቋም ኃላፊ ራፋኤል ግሮሲ በሚቀጥለው ረቡዕ ኢራንን እንደሚጎበኙ፣ በማግስቱም ከኢራን ባለስልጣናት ጋር ምክክር እንደሚጀምሩ የመንግስት ዜና አውታሮች ዘግበዋል። የዓለም አቀፉ የአቶሚክ ኃይል ተቋም ኃላፊ አከራካሪ በሆነው የኒውክሌር መርሃ ግብር ላይ ለመወያየት በመጪዎቹ ቀናት ወደ ኢራን ሊያቀኑ እንደሚችሉና ከተመራጩ የአሜሪካ ፕሬዚደንት ዶናልድ ትራምፕ ጋርም በትብብር ለመስራት እንደሚጠብቁ ረቡዕ ዕለት ተናግረዋል። ቴህራን ከተቋሙ መርማሪ ቡድን የተላኩ የዩራኒየም ማበልጸግ ባለሙያዎችን መከልከሏን፣ ባልተገለጹ ስፍራዎች የተገኙ የዩራኒየም ናሙናዎችን ምንጭ ለዓመታት ለመግለጽ አለመስማማቷን ተከትሎ በተቋሙ በሀገሪቱና በምዕራብ ኃይሎች መካከል ለረጅም ጊዜ የቆዩ ችግሮች ተከስተዋል። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የ2015ን ኢራን የዩራኒየም ማበልጸግ እንቅስቃሴዋን እንድትቀንስ ከዓለም ሀያላን ጋር የገባቸውን ስምምነት በ2019 መሰረዛቸውን ተከትሎ ሀገሪቱ የኒውክሌር እንቅስቃሴዎችን አጠናክራለች። ቴህራን 60 በመቶ የንጥርነት አቅም ላይ የደረሰ ዩራኒየም ያበለጸገች መሆኑ ተሰምቷል። አቶሚክ ቦምብ ለመስራት ወደሚያስፈልገው 90 በመቶ የንጥርነት መጠን የተጠጋ ነው። በዓለም አቀፉ የአቶሚክ ኃይል ተቋም መሰረት ሀገሪቱ 4 ያክል የኒውክሌር ቦምቦችን ለማምረት የሚያስችል ከበቂ ከፍ ያለ የበለጸገ ዩራኒየም አላት። ኢራን ለሲቪል ኃይል ፍጆታ ብቻ ዩራኒየምን እያበለጸገች መሆኑን በመግለጽ የኒውክሌር ቦምብ ፍላጎት እንደሌላ ታስተባብል ቆይታለች። ዘገባው የሮይተርስ ነው። ዩክሬን ቁጥራቸው ቢያንስ 34 በሚሆን ሰው አልባ አውሮፕላኖች በዛሬው ዕለት ሞስኮ ላይ ጥቃት አደረሰች። ጦርነቱ ከጀመረበት ከአውሮፓውያኑ 2022 ወዲህ በሩሲያ መዲና ላይ ከደረሱ የድሮን ጥቃቶች ሁሉ ግዙፍ እንደሆነ የተነገረለት ጥቃት በሶስት የከተማዋ አየር ማረፊያዎች በረራዎች እንዲታጠፉ አድርገዋል። በትንሹ አንድ ሰውም ላይ ጉዳት አድርሰዋል። የሩሲያ አየር መከላከያዎች በሌሎች የምዕራብ ሩሲያ ክልሎች ውስጥ በሶስት ሰዓታት ውስጥ ሌሎች 36 ሰው አልባ አውሮፕላኖችን ማምከናቸውን የሀገሪቱ የመከላከያ ሚኒስቴር አስታውቋል። በሩሲያ ፌዴሬሽን ግዛት ላይ የኬቭ አገዛዝ መደበኛ አውሮፕላን መሳይ ሰው አልባ አውሮፕላኖችን በመጠቀም የሽብር ጥቃት ለመፈጸም ያደረገው ሙከራ ከሽፏል ብሏል ሚኒስቴሩ። የሩሲያ ፌዴራል አየር ማረፊያ ትራንስፖርት ኤጀንሲ የዶሞ ዲዶቮ፣ ሼሮሜትሮቭ እና ሽኩቭስኪ አውሮፕላን ማረፊያዎች ቢያንስ 36 በረራዎችን ማጠፋቸውን፣ በአሁኑ ሰዓት ግን ማረፊያዎቹ ስራቸውን መቀጠላቸውን አስታውቀዋል። በሞስኮ ቀጠና አንድ ሰው እንደተጎዳም ተነግረዋል። ሞስኮና ቀጠናው ቢያንስ 21 ሚሊዮን ህዝብ የሚኖርበት ከኢስታንቡል ጋር የሚስተካከል አውሮፓ ውስጥ ካሉ ትልልቅ ሜትሮፖሊታን አካባቢዎች አንዱ ነው። ሩሲያ በበኩሏ በአንድ ሌሊት 145 ሰው አልባ አውሮፕላኖችን እንዳስወነጭፈች ዩክሬን ተናግራለች። የኪየቭ አስተዳደር የአየር መከላከያዎቹ ከእነዚህ ውስጥ 62ቱን ማምከኑን አስታውቋል። በተጨማሪም ዩክሬን በሩሲያ ብራያንስክ ግዛት የጦር መሳሪያዎች ማከማቻ ላይ ጥቃት ማድረሷን አስታውቃለች። 14 ሰው አልባ አውሮፕላኖች በክልሉ ተመተው መውደቃቸውም ተነግረዋል። የሞስኮ ጦር ከጦርነቱ መጀመሪያ ወዲህ ፈጣን ግስጋሴ ማሳየቱንና ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዚደንት ሆነው መመረጣቸውን ተከትሎ ለሁለት ዓመታት ከግማሽ የዘለቀው የዩክሬን ጦርነት የመጨረሻው ምዕራፍ ላይ እየደረሰ መሆኑን አንዳንድ ባለሥልጣናት ይናገራሉ። በጥር ወር ስልጣን የሚረከቡት ትራምፕ በምርጫ ቅስቀሳ ወቅት በ24 ሰዓት ውስጥ በዩክሬን ሰላም ማምጣት እንደሚችሉ ቢናገሩም ይህን ለማድረግ እንዴት እንደሚችሉ ግን ጥቂት ዝርዝሮች ብቻ አጋርተዋል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ትራምፕን እንኳን ደስ ያለውት ለማለት በደወሉበት ወቅት የቴስላ ዋና ስራ አስፈጻሚና የትራምፕ ደጋፊ የሆኑት ኢላን ማስክ ጥሪውን መቀላቀላቸውን የመገናኛ ብዙሃን ዘግበዋል። ማስክ ለዩክሬን መከላከያ ጥረት ወሳኝ የሆኑ የስታርሊንክ የሳተላይት ኮሚኒኬሽን አገልግሎትን የሚሰጠው የስፔስ ኤክስ ባለቤት ናቸው።
እሁድ ህዳር 1 2017 ዓ ም በድጋሚ ጤና ስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ለምሽቱ ትኩረት ካደረግንባቸው ልዩ የራዲዮ መጽሔት ቅንብሮች ጋር ተመልሰናል።
በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
ቁርበት እንኳን ፍየሊቷ ገደቢስ ናት ይህን ሳታይ የሞተችው፣ ቆዳዋ ስሙን ቀይሮ እሳት ሲያንድ መቻየችው። ወናፍስ አንዴ ቁርበት ነው እሳት ከብረት ያሟገተ፣ ብረት ቀልጦ እንደ ሟሟ ለረመጥ አየር የጋተ። እረ ወናፍ ክብሩ ይስፋ አየር መጥፋት በሱ ያምራል፣ የአመዱን ጭጋግ ገላልጦ የእሳቱን ዐይን ያበራል። ግን ከንቱ ሰው እንደ ወናፍ አየሩን ስቦ ቢተፋው በተለከፈ ትንፋሹ የጊዜን ብርሃን አጠፋው።
አዋቂው ገጣሚ ታገል ሰይፉ ቁርበት እንኳ ሲል በቋጠራትና የልቤ ክረምቱ በሚል ርዕስ ለንባብ ካበቃት የግጥም መድብሉ ላይ ባገኘናት የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ታገልን እናመሰግናለን።
አሁን ደግሞ የመክፈቻዋን ስልት እናስከትል።
በተለየ ስሜት ሲጠብቅ የሰነበተው የዘንድሮው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በቀድሞ ፕሬዝደንት ዶናልድ ትራምፕ አሸናፊነት ተቋጭቷል።
እንደ መራጩ ፍላጎትና በጉዳዩ ዙሪያ አስተያየቱን እንደሚሰጠው አካል እይታ ከሀገር ውስጥ ጀምሮ በዓለም ዙሪያ ያሉ አገራት መሪዎችና ዜጎች የተለያዩ ምላሾች እየተሰሙ ነው።
ፕሬዝደንታዊ ምርጫውን ለዚህ ውጤት ያበቁት ምክንያቶች ምንድን ናቸው?
የምርጫው ውጤት ከተገመተው በእጅጉ የጎላ ለመሆኑ ምክንያት ናቸው የሚባሉትን ጨምሮ በተለይ በዚህ ምርጫ የታዩትን አይነተኛ ለውጦች እንገመግማለን።
ለትንታኔውም ዶክተር ተሻገር ወርቁ ዳኘን ጋብዘናል። የሕግ ትምህርት ተባባሪ ፕሮፌሰር ናቸው።
ዶክተር ተሻገር ወርቁ ዳኘ ወደ ዝግጅት ክፍላችን እንኳን ደህና መጡ።
አቤት ሉላ፣ በጣም አመሰግናለን ለእድሉ። ደህና ቆያችሁ።
በመንደርደሪያችን ጠቆም እንዳደረግ ነው ትንቅንቅ የበዛው ማን በእርግጥ እንደሚያሸንፍ ከወዲሁ መገመት የማይቻል በጣም በተቀራረበ ሁኔታ ውስጥ ናቸው ቢባልም ከምርጫው ውጤት በኋላ የተመለከትነው ግን የቀድሞ ፕሬዚዳንት ዶናልድ ትራምፕ አሸናፊ መሆናቸው ብቻ ሳይሆን በከፍተኛ ድምፅ ማሸነፋቸው፣ ከዚህ ቀደም አዘውትረው ዲሞክራት ፓርቲውን ይመርጡ የነበሩ ጥቁሮች፣ ሴቶች፣ የላቲን አሜሪካ ተወላጅነት ያላቸው ወጣቶች ሳይቀሩ ለእሳቸው ቀድሞ ይሰጡት ከነበረው ከፍ ያለ አሁንም ለምክትል ፕሬዚዳንት ካማል ሃሪስ ድምጻቸውን ቢሰጡም እነኚህ ክፍሎች ከተጠበቀው ባነሰ፣ ለዶናልድ ትራምፕ ደግሞ ከተጠበቀው ከፍ ባለ ሁኔታ ድምጻቸውን መስጠታቸውን ከምርጫው በኋላ የተካሄዱት ግምገማዎች አመላክተዋል። ምን አይነት ሁኔታዎች ለዚህ ውጤት አዋጥተው ይሆን? ምንድን ነው የሚታየው?
እንግዲህ አሩላ ነገሩ እንዳንከው አሁን ባይ ሃይንድሳይት እንደሚባለው መለስ ብሎ ሲታይ ወደዚህ ውጤት ሊመሩ የሚችሉ ነገሮችን አይቶ አንዱ በሶስት ብሎ መናገር ይቻላል። ምንም እንኳን ስቲል አሁንም ቢሆን የተለያዩ ስትራቴጂስቶች ሌሎችም እንደዚህ ፖሊስቶችም ነገሩን እያጠኑት ቢሆንም ግን ኦብጀክቲቭ በሆነ መንገድ ነገሮችን በተራ መንገድ ለሚያይሰብ ወደዚህ የሚመሩ አጥማማዎች ነበሩ። ለምሳሌ አንደኛው ፋክተር የነበረው እንዳልከው በማናቸውም የፕሬዚዳንሻል ምርጫ ላይ አንድ ተወዳዳሪ ቋሚ ደጋፊዎች አሉት። ቋሚ ደጋፊዎችን አጠናክሮ ይዞ ከዛ የተቀናቃኙ ደጋፊዎች ደግሞ የተወሰነ ብሎክ ወደ ራሱ ማድረስ ሲችል ነው የሚያሸንፈው በአሜሪካ ምርጫው። አሁን የዶናልድ ትራምፕን አካሄድ ስናይ በጀስቲስ ሲስተሙ ብዙ ጊዜ ፕሮሲኪዩት መደረጉ ወይም በፍርድ ቤት ሂደት ማለፉ ብዙ ወደ እሱ ዙሪያ ራሊ እንዲያደርግ ቀርሞታል። ሉዝ ካደረገው ምርጫ በኋላ በነበረው ሁኔታ
በፕሬዚደንት ጆ ባይደን ከተሸነፉ በኋላ ማለት ነው።
አዎ፣ ከተሸነፉ በኋላ የተከሰቱ ነገሮች መጠናከር እንዲኖር የሚያደርጉ ናቸው። በሀይንድሳይት ሲታዩ ማለት ነው። በፍርድ ቤት በተከሰሰ ቁጥር፣ በተለያዩ ሴቶች ክስ ተመስርቶበት ጥፋተኛ በተባለ ቁጥር ደጋፊዎቹ ጀግናችን ሲንግል አውት ተደረገብን የሚለው ነገር የተጠናከረ ከዛ አልፎ የግድያ ሙከራዎች ሲከሰቱ በተለይ ይሄ በፕሮቴስታንት ቤዝ የሚባለው ዋናው በራይት ሳይድ ያለው ይሄማ ከዚህ ሁኔታ የተረፈው አምላክ ለእኛ ያደረገው ነገር አለ ምልክት ነው ኮንስልት እያደረገ የሚሄደው አንደኛ። ሁለተኛ በተቀናቃኛቸው በኩል በካማላ ሃሪስ በኩል ያሉ ደግሞ ቤዝ እየተሸረሸረ ነው የሄደው። በተለይ በእስራኤል ፓለስቲን ጦርነት ምክንያት የጋዛ ጄኖሳይድ ተፈጽሟል ብሎ የሚያስበው ኃይል መሳሪያ አቅርቦት አሜሪካ ድጋፍ ለጦርነቱ በማቅረቧ እየተመናመነ መጨረሻ ላይ ምንድነው የታየው? ይሄ ሪቨንጅ ቮት የሚባል ብቀላ በቃ ምንም ይሁን ምን አላውቅም እነሱን መቅጣት አለብን የሚለው ነገር እነዚህኞች ከተቀናቃኝ ቤዝ ወደዚህ እንዲሄድ አድርጎታል። እነዚህ ሁለት ፋክተሮች ውጤት ነው መጨረሻ ላይ ዶናልድ ትራምፕ ባልተጠበቀ መንገድ አሸናፊ ሆኖ እንዲሄድ ያደረገው። ከዛ ውጭ ሌሎች ፋክተሮች አሉ። በእርግጥ እንዳልከው ዴሞግራፊክ ቼንጆች አሉ። ዴሞግራፊ ማለት ትራዲሽናል ቤዝ የሆነው ላቲኖ፣ ጥቁር እና ከነጮች ደግሞ ፕሮግረሲቭ ቫሉ ያላቸው ሰዎች በጋራ ተተባብረው ለዴሞክራቶች ድል የሚሰጡት ተሸርሽሯል። እዛ ላይ ያሉ የራሱ ቻል ፋክተሮች ይኖርታል። ግን በዋናነት ይሄ ነው ብዬ ነው የማስበው።
ዶክተር ተሻገር፣ ዶናልድ ትራምፕ የተቃራኒውን ወገን ወደ ራሳቸው ሸርሽረው ማስገባት መቻላቸው፣ ካማላ ሃሪስ ደግሞ የዶናልድ ትራምፕን ቀረፍ እያደረጉ ወደ ራሳቸው ማምጣት አለመቻላቸው እንደ አንድ ምክንያት እንደሚጠቀስ ነው የገለጹት። እንደዛም ሆኖ እስከ መጨረሻው የህዝብ ወይም የመራጭ አስተያየት ግምገማዎች እጅግ በጣም በተቀራረበ የመራጭ ድጋፍ ነው የሚወዳደሩት እያሉ ነበር። እንዴት ሊሆን ቻለ?
እንግዲህ ያ በዚህ ይሄ ሲስተሙ በፖሊንግ ኢንዱስትሪ አልፎ ሚዲያዎች ያላቸው አስተዋጽኦ ኦብጀክቲቭ በሆነ መንገድ ሚዲያው ፖሊስተሮችን አካውንቴብል እያደረገ አልወሰደም።
ዶክተር ተሻገር እያስረዱ ያሉት ፖሊስተር ያሏቸው ምርጫዎች ከመካሄዳቸው አስቀድሞ ጥናቶችን የሚያደርጉና በዚህ መልኩ ሊሆን ይችላል የሚሉ ትንበያዎችን የሚያቀርቡ ባለሙያዎች ነው።
ልክ ነው። አዎ፣ እነዚህ ሰዎች አሁን የተለያዩ ሜቶዶሎጂስ ተጠቅሞ ሪፖርት ሲያደርጉ ስህተቶቻቸውን ነቅፎ ወይም ደግሞ ምንድነው ምድር ላይ እየተካሄደ ያለው የሚለውን በራሳቸው ኢፈርት ከማድረግ ይልቅ ያለውን ነገር ነው ሪፖርት ያደርጉ የነበረው። እነዚህ ሰዎች አሁን በተለያየ መቼም ማንም በእርግጠኝነት መናገር ባይችልም በራሱ ሪፖርት በሚያደርጉት በሚሰጡት ትንታኔ ላይ ተቀራርቧል ሲሉ ራሱ ማርጂን ኦፍ ኤረር ሊያመጣ የሚችለው ለውጥ እንዳለ ያንን በሚዲያው ላይ ያሉት ዋና ተዋናይ ኃይሎች ምናልባትም ደግሞ ወደ ካማላ ሃሪስ ያመሩ የሳተሪ ፖለቲካ ሳተር ያላቸው ሚዲያዎች ይሄንን እንዳለ ሪፖርት በማድረግ ላይ እንጂ የሄዱት በህብረተሰቡ ደረጃ ምንድን ነው ያለው ፐርሰፕሽን የዶናልድ ትራምፕ የተለያየ ፌዞች ማለፍ፣ የዩክሬን ራሽያ ጦርነት ሁሉም ባለፈ ደግሞ ይሄ ወርኪንግ ክላስ የሚባለው ህብረተሰብ ነው ትልቅ ዴሞግራፊክ ሽፍት እንዲያመጣ ያደርገው። በዛ ላይ በሚደረሰት ህይወቱ ላይ ያለው የሰራተኛው መደብ የሚባለው ይሄ በአብዛኛው የዴሞክራሲ ቤዝ የነበረው ወይም መሰረት የነበረው ዲስአፖይንትመንቱን ሚዲያው አቅርቦ አላወጣውም እና ያ የሚዲያውን ፌለርም የሚያሳይ ነው። ከዛ ውጭ ግን የዴሞክራቲክ ስትራቴጂስቶችን ውድም የሚያሳይ ነው። እነሱ በፖሊስ ብቻ እየተመሰረቱ መሬት ላይ ያለውን ነገር እየተካሄደ ያለውን ነገር ትንሽም እንኳን እንደዚህ ሊሆን የሆኑ ጥርጣሬ ኖር ይሆን በሚል ሳይሄዱ የተመሩበት እና ያ ሌላው ድክመት ነው ብዬ አስባለሁ። የዲሞክራቲክ ስትራቴጂ ወይም ደግሞ አቅጣጫ ተቋሚ ኤክስፐርቶች ራሱ በሂደት የሚገርሱበት ነገር ነው ብዬ አስባለሁ።
ዶክተር ተሻገር ቀደም ብለው ከተነሱት ምክንያቶች በተጨማሪ መግቢያችን ላይ እንደጠቀሙ ነው በልማድ የዲሞክራቲክ ፓርቲውን በመደገፍ በይበልጥ የሚታወቁ ወገኖች አንዳንዶቹ በግልጽ ሳይታይ አንዳንዶቹም አሁን ከምርጫው ውጤት በኋላ የታወቀበት ወደዛ ማፈግፈጋቸውና አንዳንዶቹ ጨርሶ ድምጻቸውን ለመንፈግ መወሰናቸው ለምሳሌ ሙስሊም አሜሪካውያን አረብ አሜሪካውያን የመሳሰሉትን ጨምሮ ከመካከለኛው ምስራቅ ግጭት ከገለጹት በተጨማሪ ከኢኮኖሚ ጋር የተያያዘው እንደ ትልቅ ምክንያት ተነግሯል። ምንም እንኳን በባይደን አስተዳደር ኢኮኖሚው የተሻለ ነው ቢባልም ዶናልድ ትራምፕ በነበሩ ጊዜ የተሻለ ህይወት እንደነበረው እሱም ምክንያት ሆናል የሚል አለ። ከዛስ አንጻር ምን ይታየዎታል?
በአሜሪካ ፖለቲካ ውስጥ አንድ ነገር ማንፈቀው ሀቅ አለ። ይኸው ምንድነው? ፖለቲካው መልእክት ማስተላለፍ ተቀናቃኝ ፓርቲ መቹም ሆነ ፓርቲው ራሱ የሚያስተላልፈው መልእክት ትልቅ ሚና ይጫወታል። እና ፋክቹዋል ወይም ደግሞ ሀቃዊ በሆነ መንገድ የኢኮኖሚ ማንጸባረቂያ ሰረዞች ስንመለከት አንኤምፕሎይመንት ስርዓት ቁጥሩ ለ50 ዓመት ከ60 ዓመት የነበረበት ጊዜ በጣም ቀንሷል። የተለያዩ ኢኮኖሚን የሚያንቀሳቅሱ ኢንቨስትመንቶች ተካሂደዋል። የግብር ዕዳ ቅነሳ አለ። እነዚህ ነገሮች ለኤሌክተሮቹ ተስፋ ሰጭነት ባለው መንገድ በደንብ ጠርቦ እየተሻሻለም ደግሞ ይሄዳል የሚል ሜሴጅ ማስተላለፍ የፓርቲው የመሪዎች ኃላፊነት ነው። ያንን ማድረግ አልቻሉም። ያን ማድረግ ያልቻሉበት ምክንያት አንደኛ ካማላ ሃሪስ በቂ ጊዜ አልነበራቸውም። በአመቱር ጊዜ ውስጥ ነው ነው ዶናልድ ትራምፕ 9 ዓመት 10 ዓመት ቢልድ ያደረጉትን የሚገዳደር ፈንድሬዝ ወይም ደግሞ የገንዘብ ማሰባሰብ ስራ የማስተባበር ስራ ውስጥ የገቡት። አሁን ያ ራሱን የቻለ አንድ ድክመት ነው። በቂ ጊዜ ስትራቴጂ ለመንደፍ ጊዜ አልነበራቸውም። ሁለተኛ በዲሞክራቲክ ፓርቲ አንዳንድ የሚባለው ነገር ምንድን ነው? አሁን በርኒ ሳንደርስ በፊት የዲሞክራቲክ ፓርቲው አጋብሮ ውት የሚያደረጉ በፊት ፕሬዚዳንታዊ ተወዳዳሪ የነበሩ ሰው የሚሉት ምንድን ነው? ዲሞክራቲክ ፓርቲው እድሜያ ለማን ነው የሚሰጠው የሚለውን መሰረታዊ በባህል የነሱ ቤት የነበረውን ረስቶ በጣም ጥቃቅን ነገሮች ላይ እና ደግሞ በእነዚህ በሎቢስቶች በኮርፖሬሽኖች ኢንፍሉዌንስ ወርቋል ነው የሚሉት። ምንድን ነው የዛ ውጤት? ምንም እንኳን በተግባር ኢኮኖሚ ቢያድግን ለእኔ ምን ደርሷል? ይሄ ብሬት ከእጅ ወዳፍ ነገር ላይ ዛሬ ቁስ ልበላ ሲገድ ምን ያህል ከፍዬ ምን ያህል በኪስ ይተርፋል፣ በወሩ መጨረሻ ላይ ምን ያህል ብር ይኖረኛል የሚለውን ማሰብ የማይችሉበት ደረጃ ላይ ደርሷል ዲሞክራቲክ ፓርቲዎች የየግለሰቦቹ ላይ የሚል ነገርም አለ። እና በአጠቃላይ ሲታይ ከስትራቴጂ ያወጣት ካማላ ሃሪስ በቂ በሆነ ጊዜ አግኝተው ፕራይመሪውን በትክክል ተወዳድረው በደንብ አጀንዳቸው ታውቆ የፕሬዚዳንት ውጤት ላይ ለውጥ አመጣለሁ የሚል ሀይል ነው በህለንቸው ጊዜ ያሸው እንጂ ባለበት ይሄድ ሲባል ታዳነማ ካለው ባለበት ከሚል ሆን ይባል ነገር ኖራል። እና የዛ አይነት የሜሴጅንግ ችግር ነበረ። የፕራዮሪቲ ቅድሚያ የመስጠትና ያለመስጠት ችግሮችም ነበሩ። እነዚህ ነገሮችን በኋላ ነው ሌት ነው ሪያለስ ሲያደርጉ ነው ሂስፓኒኮች ጋር ንቅረብ ጥቁር አፍሪካ አሜሪካን ጋር ይሄን አጀንዳ አለን እንደዚህ ያሉ ሲቀርቡ ምንም ጊዜም አልነበረም። ፖለቲካሊም ደግሞ ያ የሚያስገዳ ፍፍል የሚፈጥር ምናምን እየሆነ ነው የተተቸል። በኋላ ያ በራሱ የጊዜ አለመኖርና በቂ የሆነ ዝግጁነትን ሀሳብን የማሳለፍና አንድ የማድረግ ራስን አለመኖሩ በራሱ ተጽባለሁ ብዬ አስባለሁ።
ከዚሁ ተያይዞ ዶክተር ተሻገር ከምርጫ ውጤት በኋላ በቀጠሉት ቀናት እየተደረጉ ያሉ ትንታኔዎች የተመራጩን ፕሬዝደንት የምርጫ ዘመቻ ክንዋኔ የምክትል ፕሬዝደንት ሃሪስ ዘመቻ ላይ የታዩ ጉድለቶችን ሲገመግሙ ፕሬዝደንት ባይደን ቀደም ብለው ከፉክክሩ ቢወጡ ኖሮ ሌሎች ተፎካካሪዎች በሳቸው ላይ በእጩነት እንዳይገቡ ባይደረግ ኖሮ የሚል አስተያየት ይሰጣሉ። ምን ይላሉ እዚህ ላይ?
ይህ እንግዲህ ሃይንድሳይት እንደሚባለው ነው። ካለፈው በኋላ ሲታይ ታይም ቢሆን ነገር ነው። በወቅቱ በነበረው ሁኔታ ላይ ወይም ፕራይመሪ ከመካሄዱ በፊት ፕሬዚዳንት ባይደን ብቁ የሆነ የጤና ደረጃ እንዳላቸው በእድሜም ከትራምፕ በ2 ዓመት እንደዚህ ብቻ እንደሚለያዩ ያንን አይተው በቃ ጥሩ ስራዬን መሰረት አድርጌ መጀመሪያ ተርም ስራውትን ሁለተኛ ተርም ለመጠየቅ የሚያስችል የስኬት ውጤት አለ የሚል ሀሳብ ውስጥ ነው የነበሩት። ግን ዋናውን ዘመቻ ሲጀምሩ ሰውነታቸው እየከዳቸው ትራምፕ ጋር እድሜ ቢቀራረቡ የተለያየ አይነት ስብናና የተለያየ ተፈጥሮ ያላቸው ሰዎች እንደመሆናቸው በቂ በሆነ መንገድ ሙሉ ኃይል በሚያሳጣ ደረጃ ሊገናኝ አልቻለም። ይህን እንደ ምክንያት እንደሚወሰድ በቂ ነው ብዬ አስባለሁ። ነገሮች ታውቀው ቀደም ብለው ፕራይመሪ ወይም የመጀመሪያ ቅድመ ፕሬዚዳንታዊ ውድድር ወስ በፊት ፕሬዚዳንት ባይደን ገለል ብለው ፕራይመሪ ተካሂዶ ቢሆን ኖሮ ካማላ ሃሪስ መጨረሻ ላይ ቢሆንም ራሱ ያውቃቸዋል፣ ፕሮግራማቸውን ያውቃቸዋል፣ እድሉ ይኖረዋል። ሌላው ደግሞ አንድ መሰት የለብን ነገር አለ። አሁን ዴሞግራፊ ሽፍት ላይ እንደው ተቀበለን ስናይ ዴሞግራፊ ሽፍት ወይም ደግሞ ይሄ ህብረተሰቡ የብሔርም የጾታ እና የዘር የአመራጣችን ውጤት ሲታይ አብዛኛው ነጭ ወንድ ወደ ዶናልድ ትራምፕ ሄዷል። እናም ደግሞ በጣም ያልበለጠ ሴት ቁጥርም ደግሞ ወደ ካማላ ሃሪስ ሄዷል። ግን አብዛኛው ስቲል አሁንም ነው የነጮቹ ቁጥር ወደ ዶናልድ ትራምፕ የሄደው።
መልካም። ዶክተር ተሻገር ወርቁ ዳኜ 45ኛው ፕሬዚዳንት ሆነው ከ2016 እስከ 2020 ድረስ ያገለገሉትና በፕሬዚዳንት ጆ ባይደን ተሸንፈው ስልጣናቸውን የለቀቁት የቀድሞ ፕሬዚዳንት ዶናልድ ትራምፕ እንደገና ዘንድሮ እንደ አውሮፓውያኑ የዘመን አቆጣጠር በ2024 ዳግም በመወዳደር ቀደም ሲል ጠባብ ልዩነት ያለውና ትንቅንቅ እየታየበት ነው በተባለው ምርጫ በከፍተኛ ልዩነት በዩናይትድ ስቴትስ ታሪክ ከዚህ ቀደም ታይቶ በማያውቅ ሁኔታ 47ኛው ፕሬዚዳንት ሆነው ዳግም መምረጣቸውን ተከትሎ እንደምን ለዚህ በቁ የሚለውን ነበር በትንታኔው የተመለከት ነው። ቀደም ሲልም ዩናይትድ ስቴትስ ሴት ፕሬዚዳንት ለመምረጥ ተዘጋጅታለች ወይ በሚል የተነሳውን የውይይት ጥያቄ ተከትሎ አሜሪካ ለቀድሞ ፕሬዚዳንት ለዛሬው ተመራጭ ፕሬዚዳንት ዶናልድ ትራምፕ ሁለተኛ እድል ለመስጠት ተዘጋጅታ ይሆን ወይ በሚልም ከእርሶ ጋር ተከታዩን ውይይት አድርገን ነበር። ምርጫው ይጠናቀቅ እንጂ ሌሎች የሚያነጋግሩ የሚያወያዩ ርዕሶች እንደመኖራቸው በሌላ መሰል ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለዛሬው ለሰጡን ሰፊ ሙያዊ ማብራሪያ እናመሰግናለን። እግዚአብሔር ይስጥልን።
እኔም በጣም አመሰግናለሁ ድል ስለሰጣችሁ።
ከ150 ዓመታት በፊት በእንግሊዝ ወታደሮች ከመቅደላት ሰርቆ የሄደው የአጼ ቴዎድሮስ ጋሻ ወደ ኢትዮጵያ እንዲመለስ የተደረገውን ጥረት
ኢትዮጵያ በመስቀለኛ መንገድ ላይ በሚል ስያሜ በዩናይትድ ስቴትሱ ቶሊዶ የኪነ ጥበብ ቤተ መዘክር እየታየ ባለው አውደ ትዕይንት ለእይታ መብቃቱንና
ሌሎች ከኢትዮጵያ ተሰርቀው የተወሰዱ ታሪካዊ ቅርሶችን ለማስመለስ በተቆርቋሪ ወገኖች የተሰሩ እንዲሁም ትኩረት የሚሹ ሌሎች ጉዳዮች ጨምሮ
በርከት ባሉ ተዛማች ርዕሶች ዙሪያ ለሚኖረን ደርዝ ያለው ወግ ጉዳዩን የሚያውቁ ሁለት እንግዶችን ጋብዘናል።
ዋሽንግተን ዲሲ የሚገኘው የኢትዮጵያ ንጉሳዊ በጎ አድራጎት ባላደራ ተቋም የበላይ ጠባቂ ልዑል ኤርሚያስ አለስላሴና
በኢትዮጵያ ቅርስ አስመላሽ ኮሚቴ በአባልነት የሚያገለግሉት ዶክተር አሉላ ፓንክረስ ዋሽንግተን ዲሲ ወደሚገኘው ስቱዲዮአችን ጎራ ባሉበት በሰፊው ተወያይተናል።
በዚሁ ወደ ስቱዲዮአችን እናዘልቃችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ዛሬ ሁለት ከፍ ያለ ክብር የሚሰጣቸው እንግዶች እዚህ ስቱዲያችን ተገኝተዋል። እንወያይበት ቁም ነገር የሀገር ቅርስን የተመለከተ ነው። ዝርዝሩን ዘለግ ብለን እንሄዳለን። ልዑል ኤርሚያስ ኃይለስላሴ፣ ዶክተር አሉላ ፓንክረስ ከቅርስ ጋር የተያያዙ በርከት ያሉ ስራዎቻቸውን እናነሳሳለን። የምንነጋገርበት ርዕሰ ጉዳይ ደግሞ ብዙ አስቸጋሪ ነገሮች የበዙበት ጊዜ ነውና መልካም ዜና የሚያዘለ ነገር ስለሆነ ምናልባት በዚህ ሰዓት ትንሽ ትንፋሽ የሚሰጥ ብዙዎች በጥሩ ስሜት የሚከታተሉት ይመስለኛል። ፕሮፌሰር አሉላ ከእርሶ ልጀምር። በቅርስ ጥበቃውና ከኢትዮጵያ በተለያዩ ምክንያት ወደ ውጭ ሀገር ያሉ ቅርሶችን ደግሞ በማስመለሱ በርካታ ዓመታት አገልግለዋል። ዛሬም ይሄን ቅርስ አሁን የምናስተዋውቀውን ወደ ኢትዮጵያ ይዘው ሄዳሉ። መሰንበቻውን ሙዚየም ውስጥ ሲታይ ነበር። በ1968 እንደ አውሮፓውያን ዘመን አቆጣጠር በእንግሊዝ ወታደሮች ተዘርፎ መሄዱ ነው የተገለጸው። ከበርካታ ዓመታት በኋላ ገበያ ላይ ሲውል እርሶ ሲሟገቱ አስታውሳለሁ። በማህበራዊ ሚዲያ ሲሟገቱ ብዙዎችን ኢትዮጵያውያንን ሲያነሳሱ ነበረ። እስኪ ንገሩን ስለ ቅርሱ ራሱ ለምን ያን ያህል ግድ ይለናል ይሄ ቅርስ ወደ ኢትዮጵያ እንዲመለስ?
መልካም በጣም አመሰግናለሁ በዚህ አጋጣሚ አብረን በመገኘታችን ከሉሌ ኤርሚያስ ጋር ታላቅ ደስታን የተሰማኝ አሉላም ከሞክሼ ጋር አንድ ላይ መሆናችን ከስንት አመት በኋላ መገናኘታችን በጣም ደስ ይላል እንግዲህ የምናወራው ቅርስ ከመቅደላ እንግሊዞች እንግሊዝ ኃይል የዘረፈው ጋሻ ነው እና በጣም ግሩም እና ውብ ጋሻ ነው ፎቶግራፉንም ታሳያላችሁ እና እንግዲህ በእንግሊዝ ሀገር ኒውካስል በሚባል አንድ አጫራች ድርጅት ይሄ ጋሻ ለጨረታ መቅረቡን ስንሰማ የተወሰኑ ሰዎች ይህን ጉዳይ የሚከታተሉ አሳውቀውን ነበረ እና የዛን ጊዜ ይሄ ጋሻ ከመቅደላ የተዘረፈ መሆኑን ግልጽ ማረጋገጫ ነበረ ምክንያቱም አንዳንድ የእንግሊዝ ወታደሮች የዘረፉትን ቅርስ የዛ ቅርስ ዋጋን ለመጨመርና ያሸናፊነት ስሜታቸውን ለማሳየት እላዩ ላይ ይጽፉ ነበረ እና ይሄኛው ጋሻ ታዩታላችሁ መሃሉ ላይ በእንግሊዘኛ ማግዳላ እና አመተ ምህረቱ 18th April 1868 አመተ ምህረቱ ተጽፎበታል ስለዚህ ምንም ያጠራጥር ነገር አይደለም ከመቅደላ የተዘረፈ ነው እና የተዘረፈ ቅርስ በአለም አቀፍ ደንብ ለጨረታ መቅረብ አይገባውም እና ወደ ተዘረፈበት ሀገር መመለስ አለበት የሚል ክርክር የኢትዮጵያ ቅርስ ባለስልጣን ደብዳቤ ከጨረታ ቤቱ በመነጋገር በመጻጻፍ ጨረታውን ለማስቆም ሙከራ አድርጎ ነበር። መጀመሪያ ላይ ከዚህም በፊት እንደተከሰተው ጨረታ ቤቱ አይ የመሸጡ መብታችን ነው ለምንድን ነው ምንሰርዘው ብለው ጉዳዩን ትኩረት አልሰጡትም። ከዛ በኋላ እንግዲህ ሚዲያ ላይ ሲቀር ትላልቅ ጋዜጣዎች እነ ጋርዲያን እነ ቴሌግራፍ ዘ ቮይስ አርት ኒውስፔፐር በተከታታይ ያንን ሲያወጡ በዛ ላይ ደግሞ የኢትዮጵያ ኤምባሲ ተወካዮች ሌሎችም ታዋቂ ሰዎች ለምሳሌ በእንግሊዝ ሀገር ኢንተር ፓርላመንታሪ ኮሚቲ ኦን ሬስቲቲዩሽን የሚባል አለ ከፓርላማ ውስጥ ከተለያየ ፓርቲዎች የተቋቋመ ይሄን ጉዳይ የቅርስ የመመለሱን ጉዳይ የሚከታተል አንድ አካል አለ የፓርላማው ቡድን እና የዛ መሪ እሷም ደብዳቤ ጻፈች። ይሄ ሁሉ ጫና ሲመጣባቸው በዛ ላይ ደግሞ በሶሻል ሚዲያ ሲታይ ባለቀ ሰዓት ማለት ጨረታው ሊካሄድ በማግስቱ ሌሊት ጨረታውን ሰረዙት። እና የዛን ጊዜ ጨረታው ካልተሰረዘ አንድ ግለሰብ እጅ ከሚገባ ይልቅ እንደው ቡድን ፈጥረን ለምን ቅርሱን አንጫረትም የሚል ሐሳብ ነበር። የዛን ጊዜ በሉሌ ኤርሚያስ በኩል ሙከራ እንዳላላወቅኩኝም ነበረ እና ሜሪላንድ የሚገኝ የኢትዮጵያ የቅርስ ጥበቃና አስመላሽ ኮሚቴ አለ እና እነሱ ከዚህ በፊት ስለተዋወቅኳቸው ይሄን ጉዳይ ሳነሳባቸው እኛም ደስ ይላልኛም እንግዲህ ዋናው ነገር ለመመለስ የሚፈልጉ አካላት እርስ በራስ እንዳንጫረትና ዋጋው ከፍ እንዳይል ነበር ስጋታችን። ከዛ በኋላ ጨረታው ሲቀር ጨረታ ቤቱ በደንቡ መሰረት በነጻ መመለስ ይገባቸው ነበር ግን ያው ሻጩም እንዳይጎዳ ቢያንስ ሻው ዋጋ ዲዛይነር ተሳብ መጣ እና በመሃል ሉሌ ኤርሚያስ ይሄንን እንደተከታተሉና ከነሱ ጋር ስምምነት ላይ መድረሳቸውን ስሰማ ታላቅ ደስታን የተሰማኝ አንደኛ ነገር ወደ ኢትዮጵያ እንዲመለስ ቃል ስለገቡ ሁለተኛ ነገር ደግሞ በሳቸው ድርጅት በኩል ይሄ ጉዳይ መልካም መፍትሄ ማግኘቱ በጣም ነበር ደስ ያለኝ። ከዛ ደግሞ እዚህ ድረስ አሜሪካን ሀገር እንድመጣ ጋብዘው አብረን እዚህ የቶሊዶ የስነ ጥበብ ሙዚየም ላይ ጋሻው በጣም ደስ በሚል ሁኔታ ሉሌ ኤርሚያስ እና ድርጅታቸው ተነጋግረው በጣም ግሩም የሆነ ኤክሲቢሽን ነው በጣም መታየት የሚገባው እዛ ላይ ጋሻው እንዲቀርብ ተነጋገሩ እና በዚህ አጋጣሚ አብረን በጣም በርካታ ሰዎች በነበሩበት ቆንጆ ውይይት አድርገን ነበር። ይሄን ይመስላል።
በጣም ግሩም ውይይት መሆኑን ተረድቻለሁ። ያቀረባቸዋቸውን ስራዎች የሚመለከቱ ጽሑፎችም በመጥሩ የማየት እድል አግኝቻለሁ ቅርብ ሰዓታት ውስጥ ደረሰኝ። ሉሌ ኤርሚያስ ዶክተር አሉላ እንደገለጹት የእናንተ ድርጅት በዚህ ጉዳይ ቅርሱ እጃችሁ እንዲገባና ወደ ኢትዮጵያ የሚመለስበትን አመቻቻችሁ። እንዴት ጀመረ?
እንግዲህ የጀመረው ያው በጋዜጣ ሲወጣ ነው ያየነውና ያሳሰበን ጉዳይ ይሄ ቅርስ ከሀገር ቢለይ እንዴው ትልቅ ጉዳት ይሆናል እና እንዴት ነው መፍትሄ ማግኘት እንችለው ያለን ስንወያይ በአጋጣሚ ከዶክተር አሉላ ጋር ተገናኘን እና አባሱን ነው በደንብ ማቀው እሱን በስልክ ነበር የምንነጋገረው እና እንዳስረዳ ቀደም ብሎ ይሄ ነገር ሰው ሲጫረት ዋጋው ከፍ እንዳይል እናንተ ተከታተሉት ብሎ እኔ ደግሞ ይሄ ዓለምንም ተረጥረ አገር የሚመለስ ቅርጽ ነው ለዚህ ነው እኛም ፍላጎታችን በማለት አው ተሳትፈን በማነጋገር የሚያጫርተውን ክፍል በደህና ዋጋ ለመግዛት ችለናል። ይሄ ደግሞ ያው የፋውንዴሽኑ አንደኛው መሰረት ስለሆነ ከውጭ የሚደግፉን ሰዎች ስላሉ በግል አይደለም የተገዛ
በተቋሙ
ነው የተገዛው እና በእውነት ዶክተር አሉላ እንዳለው አጋጣሚ ሆኖ ደግሞ ኢትዮጵያ ተክሮስሮድ የሚባል ኤግዚቢት ነበረ እዚህም ቦልቲሞር ወተር ጋለሪ ከዛ ደግሞ ቶሊዶ ሙዚየም ኦፍ አርት እና እዛ ላይ ሰፋ ያለ ውይይት ተደርጎ ብዙ ሰው በተሳተፈበት ወቅት እንግዲህ ርክክቡን አስረክበናል።
ለዶክተር አሉላ
ለቅርስና ለኢትዮጵያ ሕዝብ እንዲታይ ያው
እንግዲህ ቅርስ ወደ ሀገር ሲመለስ ምን አይነት ፋይዳ እንዳለው የሚገባን ነገር አለ። ከሚነገረው ባሻገር ግን እርሶ በተቋሙ አማካኝነት ያገባኛል ብላችሁ የተሳተፋችሁ ነው። በግልም የሚሰማዎት ስሜት ይኖራል ብዬ ገምታለሁ። ምናልባት እንደ የግልዎን ለእርሶ የዚህ ቅርስ መመለስ ምን ማለት ነው የሚለውን ብንመለከት ምን ትርጉም ይሰጠውታል? እንደ ዜጋ ደስታው እንደሚሰማዎት ግልጽ ነው፣ ግን ለምን አስፈላጊ ነው ብለው ያስባሉ?
ትዝ ይለኛል መጀመሪያ ስከፍተው እንዴት አይነት ውብ የሆነ ቅርስ መሆኑን ሳይ ብዙ ነገር ነው የተሰማኝ። ግን ከሁሉ በላይ ያስደሰተኝ እንደዚህ በግፍ የተዘረፈ ንብረት ከ150 ዓመት በኋላ ወደ ሀገሩ መመለሱ እግዚአብሔር ይመስገን ማለት ብቻ። ይሄ ደግሞ ያለ ወደፊትም ለምንሰራው ስራ የሚያበረታታ ነገር ይመስለኛል፣ ብርታቱን ይሰጠናል ብዬ አስባለሁ።
ብዙ ቅርሶች በተለያዩ ሙዚየሞች ውስጥ እንዳሉ ይታወቃል። እንግዲህ ብዙ ስራ ወደፊትም እንደሚጠብቅ ነው
አቅምና እግዚአብሔር እንደፈቀደው። አዎ ብዙ አሉ። እና የሚያሳዝነው ደግሞ ህብረተሰቡ አያቸው ሙዚየም ውስጥ ስለሆነ ትንሽ ዶክተር አሉላ እዚህ ላይም ሊያብራራ ይችላል። በሱብ ላይ አንዳንድ ውይይቶች ለመጀመር ችለናል።
ይሄ ጥሩ የሚያንቀሳቅሰው ይመስለኛል፣ ትክክለኛ ነው። ዶክተር አሉላ ለእርሶም ማነሳው ጥያቄ እንደ ተመራማሪም ጭምር ነው። ለረዥም ዓመትም እርሶም አባቶ ፕሮፌሰር ሪቻርድ ፓንክረስትም ለረዥም ጊዜ በኢትዮጵያ ታሪክ ላይ በርካታ መጽሐፍት የጻፉ በቅርሱም ማስመለሱ እንቅስቃሴ ውስጥ ለረጅም ጊዜ እንደተሳተፉ ያውቃለሁ። በዚያ ደረጃ ያገባኛል ብሎ እንደሚሳተፍ ሰው ይልቁንም ደግሞ እንደ አንድ የምርምር ሰው የሰው ልጆች ታሪክ አመጣጥ የሚጠናበት የራሱ መሰረት እንዳለው ብንረዳም ለሁላችንም ቅርብ አይደለምና እርሶ እስከሚያውቁት ድረስ ምንድን ነው እንዲህ አይነት ቅርሶች ለባለቤቱ ለዛ ህዝብ መመለሳቸው ከታሪክም አንጻር ከሰው ልጆችም ስነ ልቦና አንጻር ምንድን ነው እንደው ሁነኛ ጠቀሜታው ይላሉ?
መልካም። እንግዲህ እነዚህ ቅርሶች አንደኛ ነገር የመብት ጉዳይ አለ። በዘረፋቸው ግልጽ የሆነ ነገር እስከሆነ ድረስ በምንም ምክንያት ሌላ ሀገር መቅረት የለባቸውም። በተለይ አንዳንድ በጣም ለምሳሌ ያህል ከሰው ቅሪት ጋር የአጼ ቴዎድሮስ ጸጉር እንደዚሁም ከሃይማኖት ጋር ትስስርና ቁርኝት ያላቸው እንደ ታቦታት እንደ መስቀል በሙዚየም መቀመጥ አይገባቸውም። ጥቅም ላይ የዋሉ እና የቤተ ክህነት ንብረት የሆኑት ወደዛው መመለስ ይገባቸዋል። እና አንደኛ ነገር እንዳልኩት ያው የዚህ የመብት ጉዳይ ነው እና ትክክል ያልሆነ ድርጊት በተቻለ መጠን ያንን ማስተካከልና ፍትሃዊ በሆነ መንገድ ጉዳዩን መጨረስ ያስፈልጋል። ሌላው እንግዲህ እነዚህ ቅርሶች የኢትዮጵያ ሀብት ናቸው እና ለታሪክ ለማንነት ሰው ስለሀገሩ ላለው ስሜት ጥሩ መነሻ ስለሆኑ ጥሩ ምሳሌ ስለሆኑ ወጣቱም ትውልድ ስለ ታሪክ እንዲያስብ ስለ ማንነት እንዲያስብ ሚናና አስተዋጽኦ ሊኖራቸው ይችላል ብዬ ገምታለሁ። ና ወደ ኋላ ስንሄድ የቅርስ የማስመለሱ ታሪክ በኢትዮጵያ በጣም ረጅም ነው ከሌላው ሀገር ይበልጥ ለምሳሌ ያህል የመቅደላ ጦርነት አራተኛው አመት አጼ ዮሐንስ ለንግስት ቪክቶሪያ ጽፈው ሁለት ቅርሶች ብቻ ሁለት ግዴታ ተዘረፈው በሺ ነው የሚቆጠረው በ200 በቅሎ 30 ምናምን ዝሆኖች ጭነው ነበረ እንግሊዞች የሄዱት እና አንዴ አጼ ቴዎድሮስ ራሳቸውን ከገደሉ በኋላ መቅደላ ገብተው አቃጥለው ወታደሮቹ መዝረፍ ጀመሩ። መዝረፍ ከጀመሩ በኋላ አለቆቻቸው ዝርፊያውን አቆሙና የተዘረፈውን ቅርስ በሙሉ ሰብስበው ለሶስት ቀን የቆየ ጨረታ እዛው ሜዳ ላይ አድርገውት ለሶስት ቀን ጨረታ አድርገው ብዙ ሰው ተጫረተ። ለመጀመሪያ ጊዜ የእንግሊዝ ኃይል ፎቶግራፍ አንሺዎች እና የብሪቲሽ ሙዚየም ተወካይ 1000 ፓውንድ ይዞ ነው የሄደው። 1000 ፓውንድ የዛን ጊዜ በጣም ብዙ ብር ነው እና ትላልቆቹን ቆንጆ ቅርሶቹን እሱ ነው የገዛው። አለቆቹ የጦር አለቆቹም እነሱም በርካታ ቅርስ ገዙ። ማንኛውም ተራ ወታደር እንኳን ትንሽ እንደማስታወሻ ብሎ ቦጭቆ ያጼ ቴዎድሮስ ጸጉር ወይ ልብስ ወይ የሆነ መስቀል ያልገዛ ሰው የለም። እና በዛን ጊዜ ያንን ጨረታ አካሄደው ከጨረታው የተሰበሰበው ብር ለየወታደሩ አከፋፍለው ሁሉም እንዲደርሰው በቃ የድል ስሜትንና ያንን ለማንጸባረቅ ተፈልጎና ለወታደሮቹ እንደ በቃ እንደ ክፍያና ላደረጉት አስተዋጽኦ ትንሽ ሰራዊቱ ሊያመሰግናቸው በሚል ነበር። በዚህ ምክንያት በጣም ብዙ ቅርሶች ነው የተዘረፉት። አሁን አጼ ዮሐንስ ሁለት ነገር ነው የጠየቁት። አንደኛው የክብረ ነገስት ብራና ነበረ። ሁለተኛው የኩራተር እሱ ስዕል ነው። እና ሁለቱን ነገር ለንግስት ቪክቶሪያ ሲጽፉ ንግስት ቪክቶሪያ ለብሪቲሽ ሙዚየም ይህን ቅርሶች ያው መመለስ አለብን ብላ ጠየቀች። እና ክብረ ነገስቱ ሁለት ተገኘ። አይተው አንደኛው በጣም ውብ የሆነውና ቆንጆ ስዕል ያለውን አስቀሩት፣ ያኛውን መለሱት። እና የሚገርመው ነገር የዛን ጊዜ እንኳን ይሄ የተመለሰው በብሪቲሽ ሙዚየም ትራስቲስ ያንን ባላደራዎች በእነሱ እላዩ ላይ ተጽፏል ተመለሰው ለኢትዮጵያ ከአራተኛው አመት በኋላ። አሁን ድረስ ያ ብራና ራግዌል ውስጥ እኔ ራሴ ባይኔ አምናቸዋል። የስርዓት ለውጥ፣ የደርግ ጊዜ፣ ጣሊያን ፋሽስት ወረራ፣ ስንት ነገር ያ ሁሉ እያለ እስካሁን ድረስ የኢትዮጵያ ተዋህዶ ኦርቶዶክስ ቤተ ክርስቲያን በስነ ስርዓት እስካሁን ያንን ብራና አቆይታዋለች። እና ብዙ ጊዜ ቅርስ ይመለስ ሲባል ሰዎች ምንድን ነው የሚሉት? ከዚህ በፊት የተመለሱት ቅርሶች የት ደረሱ? እስካሁን ድረስ አልጠፉም ወይ ይላሉ። እና ይህ በጣም ጥሩ ምሳሌ ነው። 150 ዓመት ቆይቷል። እና ያኛው ኩራተር እሱ የክርስቶስ ስዕል እሱን አላገኘነውም አሉ። ለካስ ይሄ ሪቻርድ ሆምስ የብሪቲሽ ሙዚየም ተወካዩ በግል ኮሌክሽን ውስጥ በግል በነበረው ክምችት ውስጥ አስቀምጦት ነበረ። እሱ ከሞተ በኋላ በጨረታ ተሸጠ። አሁን ፖርቹጋል አንድ ባንክ ውስጥ ነው የተቀመጠው። ሰው እንኳን አያየው። እና ይሄን ያልኩት ሁለት ቅርስ ብቻ ነበር የተጠየቀው። ከዛ በኋላ በአጼ ኃይለ ሥላሴ ጊዜ በአያቶ ጊዜ እሳቸውም ወደ እንግሊዝ ሀገር በሄዱበት ጊዜ በ1924 በአውሮፓ አቆጣጠር ኪንግ ጆርጅን አግኝተው አንድ ነገር እንስጥ ለንግስት ዘውዲቱ ብለው ይወስናሉ። እና ከተዘረፉት ቅርስ አንዱን እንስጥ አሉ። ከዛ ለምን አንድ መጀመሪያ ለንግስት ዘውዲቱ ኒሻን ለመስጠት አስበው ነበረ። ግን የዛን ጊዜ የነበረው ስርዓት ለሴት ኒሻን አይሰጥም የሚል አስተሳሰብ ነበረ። እና በዛ ምክንያት አንደኛውን ዘውድ እንስጥ አሉ። ሁለት ዘውዶች ነበሩ። አንድ የወርቅ በጣም ቆንጆ እሱን አስቀሩት። ሁለተኛው የብሩን እሱን ለአጼ ኃይለ ሥላሴ ሰጡ። በመጽሐፋቸው ውስጥም ጠቅሰዋል፣ ጽፈውታል እንደ ንጉሱን እንዳገኙ። እና ምንም እንኳን ይሄ ቅርስ ከሀገር በመውጣቱ ባዝን እንኳን ለመመለስ ፍላጎት ስላላቸው በጣም ነው ያመሰግንኳቸው ብለው ጽፈዋል።
ከዛ በኋላ በአመቱ የእንግሊዝ አምባሳደር ለንግስት ዘውዲቱ ሰጠ። ከዛ ደግሞ ንግስት ኤልሳቤጥ ወደ ኢትዮጵያ ጃንሆይ ጋብዟቸው ሲመጡ ያጼ ቴድሮስን ማተም እና ያቡኑን ይዘው ነበር የተመለሱት። እና እንደዚህ አይነት የተመለሱ ጉዳዮች አሉ ማለት ታሪክ አለው። ከዛ ደግሞ አፍሮሜት የሚባል ተቋቋመ፣ Association for the Return of the Magdala Ethiopian Treasures። ብዙ ሰዎች ነበሩበት፣ አባቴ እና ፕሮፌሰር አንድሪያስ፣ ታዋቂ አርቲስቶች እንደነ ዘሪሁን የትንገታ፣ ሌሎችም ብዙ ሰዎች ነበሩበት እንግሊዝ ሀገርም ጭምር። እና እነሱ ምንድነው ያደረጉት የነዚህ ወታደሮች ቤተሰቦች ልጆች እንግዲህ ለነሱ ምንም ትርጉም የለውም ይሄ። እነዛኞቹ ያው አሸንፈናል የሚለውን ስሜት በጣም እነዚህ ነገር የገዟቸው ለዛ ነበር። እነዚህ ልጆቹ ግን ብዙም ለቅርሱ እንትን አልነበራቸው። እና ለምሳሌ አንድ የስኮትላንድ ፕሮፌሰር ፊዮና ዊልሰን የምትባል ትንሽ ጋሻ ጋር የሚማሰል ለኢትዮጵያ ጥናትና ምርምር ተቋም አበርክታ መልሳለች። እና ወደ 20 ቅርሶች እንግዲህ በሺ ነው የምንቆጥረው፣ ወደ 20 ቅርሶች በዚህ በአፍሮሜት ግፊትና ብርታት ተመልሰዋል። እና አሁን በቅርቡ የመቅደላ 150ኛው ሲከበር ጎንደር ዩኒቨርሲቲ አንድ ስብሰባ አካሄደ። እና የባህል ሚኒስትር የነበረችው ፕሮፌሰር ሂሩት ለምን አንድ ቅርስ አስመላሽ ኮሚቴ አይጀመርም ብላ የባህልና ቱሪዝም ምሁራን ያሉበት የተለያየ የመንግስት አካላት ያሉበት የአጼ ቴድሮስ የልጅ ልጅ ያለበት አንድ ኮሚቴ ተቋቋመና ፕሮፌሰር ሂሩት ለንደን ሄዳ ለምሳሌ በሚውዚየም የአጼ ቴድሮስ ጸጉር ይታይ ነበረ በጦር ሰራዊት ሚውዚየም ለንደን። እና ይሄ ነውር ነው፣ እንደዚህ ማድረግ አልነበረባችሁ፣ መመለስ አለባችሁ ተባለ። ድርድር ነበር። በኢትዮጵያ ኤምባሲ ብርታት ጉዳዩ ፍጻሜ አገኘና ዶክተር ሂሩት የፕሮፌሰር ሂሩት መግሸሷን የተካችው ወደ ኢትዮጵያ ይዛው ተመለሰች። እና ይሄ የአስመላሽ ኮሚቴ ከዛ ውጭ ሀገር ያሉትን ምሁራንም ኤምባሲዎችም የዲያስፖራ ተወካዮችም እንዲሳተፉ ሙከራ ተደረገ። እና ሁለት ምሳሌ ለመጥቀስ ያህል አንደኛው ከመቅደላ የተዘረፉ ሁለት በጣም ቆንጆ የቀንድ ዋንጫዎች ሶስት ቀርበው ነበር ለጨረታ። እና ልክ አሁን ቅድም ያነሳውላችሁ ነገር ጨረታውን መጀመሪያ አጫራቾቹ መሰረስ ፍላጎት አልነበረባቸውም። የሚዲያና የሶሻል ሚዲያ ጫና ሲበዛባቸው ባለቀ ሰዓት ሰርዘውት የዛን ጊዜ አንድ በጎ አድራጎት ድርጅት ሸህራዛድ የሚባል በመነሻው አጋው ቅርሶቹን ብራናና መስቀልም ጭምር ነበረ ገዝተው አንድ ስነ ስርዓት አድርገው አምባሳደር ተፈሪ ወደ ኢትዮጵያ ይዘውት ተመለሱ። አሁን ደግሞ በቅርቡ የመጨረሻ እንደዚሁ የጨረታም ጉዳይ ባይሆን እንኳን አንድ ዋንጫ የወረሰ መቅደላ ላይ የተጻፈ ሲረዳ ጊዜ ይሄ የተዘረፈ መሆኑን በራሱ ፍላጎት እንደዚህ መጥቶ ይሄንን መመለስ ፈልጋለሁ አለ። እንደዚሁም አንድ የጣሊያን ተመራማሪ አንድ ታቦት በግለሰብ እጅ ያለ የተለያየ ቅርስ የሚሰበስብ ግለሰብ ይህንን ሲያይ ጊዜ ደነገጠ እና ታቦትማ መመለስ አለብን እንዴት ሰውየው እምቢ ሲል እሱ ራሱ የጣሊያኑ ተመራማሪ ጃኮቦ ኒሺ ይባላል ገዝቶት ከዛ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ካህናቶች መጥተው ለንደን ባለው በማርያም ቤተ ክርስቲያን በቆንጆ ስነ ስርዓት ተረክበውት ትክክለኛው ስነ ስርዓት ተካሄዶ ወደ አገሩ ሊገባ ቻለ። በዛን ወቅት ደግሞ ከኒውዚላንድ ድረስ የሉል አለማየሁ ጸጉር የተመለሰበት አጋጣሚ አለ። አንደኛዋ የካፕቴን ስፒዲ የልጅ ልጅ አባቷ ሲሞት ስታይ በኤንቨሎፕ የሉል አለማየሁ እና የካፕቴን ስፒዲ ጸጉር የዛን ጊዜ ጸጉር የመሰብሰብና የማስቀመጥ እንትን ነበራቸው እና እንደዛ አድርገው አምጥታ ከኒውዚላንድ ድረስ አምጥታ አስረክባ አሁን በኢትዮጵያ በብሔራዊ ሙዚየም ይገኛል።
ዶክተር አሉላ ከጠበቅኩት በላይ ቅድም እንዳልኩት መልካም ዜናዎች ናቸው በርከት አድርገው ያካፈሉን። በተከታታይ በአመታት ውስጥ የተደረጉትንም መለስ ብለው የቃኙበት እንደ ስነ ሰው ጥናት ባለሙያ ግን ሌሎች የተከታይ ጥያቄዎች አነሳለሁ። ምናልባት ከነኚህ ልምዶችም የተቀሰሙ ሌሎቹንም ለማምጣት የሚያስፈልጉ ይረዳሉ የሚሏቸውን ሀሳቦች እንጋራለን። በውይይቱ እንዳይርቁ ወደ ሉል ኤርሚያስ ልምጣና ሉል ኤርሚያስ ቀደም ያነሳ ነው አሁን በቅርቡ ሁለታችሁም የተሳተፋችሁበት ጥሩ የተካሄደበትና በርካቶች የታደሙበት ከተለያየ ቦታ በተለየ ስሜት እንድትሳተፉበት ተመልክቻለሁ። ቀደም ያነሱት ደግሞ ቦልቲሞር ሲቮልተር ሙዚየም ሲታይ የነበረው አውደ ትርኢት በጣም ትልቅ ነበር። ተከታትለነዋል በቦታው ተገኝተንና በተለያየ ዩናይትድ ስቴትስ ግዛቶች የተጓዘ ነው። እንግዲህ አሁን እናንተ የተገኛችሁበት ሙዚየም የመጨረሻው ነበር፣ ምናልባትም ከዛ በኋላ የመጀመሪያው ሊሆን ይችላል። ትርኢቱን እንዳየ ሰው የኢትዮጵያ ቅርስ የሚያገኘው ክብር እንደሚያስደስተውም የተለየ ስሜት እንደሚያሳድርበትም ሰው ትርኢቱ ላይ ያዩዋቸው ቅርሶች የተመለከቱት ነገር በስርዓት በውሰት የዘመኑን አሰራር ተከትሎ የተደረጉ ናቸው። እንደው በዚህ ሰዓት ያን ያነሳነውን ትዕይንት ለሚያስቡ ሰዎች ምን አዩ?
እንግዲህ እሱን ከመመለሴ በፊት ዶክተር አሉላ እንዳስረዳው እንደዚህ ሰፊ የሆነ ቅርጽ እንደተዘረፈ አላቅም ነበር። በእውነት የሚገርም ጉድ ነው። እና የዚሁ የመግደላ የእንትኑን የሺልዱን ታሪክ ስናወራ አጋጣሚ ሌዲ ሚ የምትባል ሴትዮ በጨረታ መልክ አብዛኛ እንደዚህ ሰፊ ሳይሆንም አብዛኛ የተመዘገቡ ቅርጾችን ለራሷ አስገብታ ራስ መኮንን ለኪንግ ኤድወርድ ዘውድ ስርዓት እንግሊዝ ሀገር የመጡ ጊዜ ተገናኝተው አንድ በጣም ትልቅ የታመረ ማርያም ሲያዩ በጣም አለቀሱ አሉ። እና ሌዲ ሚ ይሄ በእንትና በንዙዋዜዋ ለአጼ ምኒልክ መመለስ አለባት ብላ በጽሁፍ አስቀምጣ ያ ሳይሆን ቀር እንደው የታሪክ አጋጣሚ ማለት ነው። እና ለጠየቀኝ ጥያቄ ዎተርስ ጋለሪ መጀመሪያ ሳየው የተሰማኝ ምንድን ነው፣ እንዴት ነኝ ሁሉ በግል ሰዎች በእነሱ እጃለ የሚል ነው። በጣም የደነቀ ለምን ነኝ የቆዩ ቅርጾች ናቸው። አብሶ ኦርቶዶክስ ክርስቲያንን በተመለከተ ያሉት መቼም ድንቅ ናቸው። አይታቸዋል። አዎ፣ በጣም የሚደንቁ ናቸው። እና እሱ ነው በጣም የገረመኝ። እና ምንድነው የተሰማኝ? ቅሬት ተሰምቶኛል። እንዴት እንደኝ አገራቸው መሆን ሲገባቸው በግል ተይዘው ሰፊው ህዝብም እንደ ፍላጎቱ አያቸውም። እና
ከዚህ የተገኙትን ነው ከኢትዮጵያ በብዙ አመታት ምልልስ ይህን ያዋቀሩት ሰው ያመጧቸው ቅርሶች አሉ። ከዚህ የተገኙትን ነው የተገኙት።
ከዚህ የተገኙት የሚገርም የሚደንቁ ናቸው። በጣም የተለያዩም ናቸው። በእውነት እነኝ ውጥ አሉ ብትለኝ አላም። እና ስለ እነሱ ነበር የማወራው። በዚሁ መልክ ደግሞ ቶሊዶ ስንሄድ ይበልጥ ለምሳሌ የአጼ ኃይለ ሥላሴን ሐውልት እንግዲህ ያኔ በጦርነት ጊዜ እሷት ለአጼ ኃይለ ሥላሴ ድጋፍ በሚሰጡ ወቅት ለኢትዮጵያ ጣሊያንን እንዲዋጉ ተሽጦ ገንዘቡ እንዲረዳ የተደረገ ሐውልቱን ሳየው ብዙ ነገር ተሰማኝ። እና ከቦተስ ጋለሪ ደግሞ ለየት ያደረገው ቦተስ ጋለሪ ቦልቲሞር ያላየናቸውን ቶሊዶ ኦሃዮ ለማየት ችለናል።
አድማጮች፣ ከሁለቱ እንግዶቻችን ከኢትዮጵያ ንጉሳዊ በጎ አድራጎት ባለ አደራ ተቋም የበላይ ጠባቂ ልዑል ኤርሚያስ ኃይለሥላሴና
ኢትዮጵያ ቅርስ አስመላሽ ኮሚቴ አባሉ ዶክተር አሉላ ፓንክረስት ጋር የጀመርነው ውይይት አልተቋጨም።
ተከታዩን በሌላ ጊዜ እናቀርባለን። ሙሉ ወጋችንንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖርላችኋለን።
ለአሁኑ ግን እንግዶቻችንን ሉል ኤርሚያስ ኃይለ ሥላሴ ኃይለ ሥላሴንና ዶክተር አሉላ ፓንክረስትን እናመሰግናለን።
ወደ ዩናይትድ ስቴትስ ምርጫ ነክ ርዕስ እንመልሳችሁ።
የ2024ቱ የዩናይትድ ስቴትስ ምርጫ እስከተካሄደበት ጊዜ ድረስ የተመጣበት ጎዳና ወጀብ ያልተለየው ነበር።
እንግዳና ያልተጠበቁ በቀድሞ ፕሬዚደንት ትራምፕ ላይ በአንድ ወር ጊዜ ውስጥ ሁለት ጊዜ የተቃጡትን የግድያ ሙከራዎች ጨምሮ
አደገኛ የሚሰኙ አዝማሚያዎች የታዩበትና መስቀልቀል ያለም ነበር።
ብታምኑም ባታምኑም በዩናይትድ ስቴትስ የምርጫ ታሪክ እንግዳ የሚሰኙ ጉዳዮች ካሁን ቀደምም ታይተዋል ሲል የሚንደረደረው ተከታዩ ቅንብር
እስር ቤት ሆነው ከተወዳደሩት ፕሬዝዳንታዊ እጩ በምርጫ ድምጾች ሳቢያ እስከተቀሰቀሱ ሁከቶች ድረስ አሜሪካ ሁሉን አይታለች ይለናል። ወደ ዝርዝሩ እንዝለቅ።
የቪኦኤ ዘጋቢዎች ያስሞኔምና ታማራ ዴቪድሰን ወደ ኋላ መለስ ብለው የአሜሪካን አስገራሚ የምርጫ ታሪኮች ከዳሰሱበት ነው ያዝንላችሁ። እንደ አውሮፓውያን አቆጣጠር በ1872 ለመጀመሪያ ጊዜ በአሜሪካ ፕሬዚደንት ለመሆን ሊወዳደሩ የተነሱት ሴት ቪክቶሪያ ውድሃል ይባሉ ነበር። ቪክቶሪያ ፕሬዚደንት ሊሆኑ መነሳታቸው ባልከፋ፣ ክፋቱ በዚያ ጊዜ በአሜሪካ ሴቶች በብሔራዊ ደረጃ የመምረጥ መብት አልተከበረላቸውም ነበር። ያ መብት የተከበረው እሳቸው ከተወዳደሩበት ጊዜ ከ50 ዓመታት በኋላ ነው። እናም ቪክቶሪያ ራሳቸው ለራሳቸው እንኳን ድምጽ መስጠት አለመቻላቸው ብቻ ሳይሆን አስገራሚው ወደፊት የሚሆነውን አውቃለሁ፣ የሚያሳየኝ ልዩ ተፈጥሮ አለኝ፣ ደግሞ መንግስት በግለሰቦች የግል ጾታዊ ግንኙነትና የፍቅር ጉዳይ መግባት የለበትም፣ ሰው ከፈለገው ጋር እንደፈለገው መሆን መብቱ ነው ብለው ይሟገቱ ነበርና የፕሬዝደንታዊ ምርጫው ዕለት ጸያፍ ግብረገብነት የጎደለው ባህሪ በመስበክ ተብለው በቁጥጥር ስር ዋሉ። እናም የመምረጥ መብት ቢኖራቸው እንኳን ድምጽ ሊሰጡ አይችሉም ነበር ማለት ነው። ያ ዓመት ሌላም አጀብ የሚያሰኝ ታሪክ የተመዘገበበት ነበር። የምርጫው ሂደት ከመጠናቀቁ በፊት አንደኛው ፕሬዝደንታዊ እጩ ተፎካካሪ በድንገት የሞቱበት ብቸኛው ዓመት ሆኖ አልፏል። በምርጫው ሂደት መሃል ህይወታቸው ያለፈው እጩ ሆሬስ ግሪሊ ይባሉ ነበር። ተፎካካሪያቸው የነበሩትን ዩሊሰስ ኤስ ግራንትን በህዝብ ነፍስ ወከፍ ድምጽ ብዛት አሸንፈዋቸው ነበር ሟቹ። ነገር ግን የክፍለ ግዛት ተወካይ መራጮቻቸው ተሰብስበው ድምጽ ከመስጠታቸው በፊት ነበር ያረፉት። እጩአችን በህይወት ባይኖሩም ድምጻችንን ለሳቸው ነው መንሰጠው ብለው ያንገራገሩ ሶስት የክፍለ ግዛታቸው መራጮች እንደነበሩ ተጠቅሷል።
በዩናይትድ ስቴትስ የምርጫ ታሪክ እንግዳ ከሚሰኙ ለየት ያሉ ገጠመኞች ጥቂቱን ነበር ለቅምሻ ያህል ያሰማናችሁ።
ክቡራትና ክቡራን የራዲዮ መጽሔት ተከታታዮች በፕሮግራማችን በተስተናገዱት ርዕሰ ጉዳዮች ዙሪያ ያሏችሁን አስተያየቶች
እንዲሁ በጽሑፍም ሆነ በድምፅ እንዳመቻችሁ ልታደርሱን ትችላላችሁ።
ለምሽቱ ያልነውን ታዲያ በዚሁ ማብቃታችን ነው።
አሁን የቀረን
Tell all I'm getting one more love.
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታዬ ነን።
በዚሁ ተሰናበትን።
ሰላም፣
በደህና አደሩ።